Gambino COA.
ሰላም ለእናንተ ይሁን ጋቢና መዝናኛ ተጀመረ ሀብታሙ ዘዩም ከአሜሪካ ድምጽ አብራችሁ ቆያሉ የበርካታ የኪነ ጥበብ ሰዎችን ሐሳብ የታደምንበት የ2013 ኢትዮጵያ ዘመን ሊጠናቀቅ ጥቂት ቀናት ቀርተውታል። አዲሱን ዓመት ከመቀበላችን በፊት ከተወሰኑት እንግዶቻችን ጋር ያደረግነውን ቆይታ ዳግም ልናስደምጣችሁ ወደናል። ጥሩ ሙዚቃዎችንም እንሰማለን። ኤልያስ አስማረ የድምጽ ምህንድስናውን ይከውናል። የዛሬዎቹን እንሆ። ከረር ያሉ ፖለቲካዊ ኢኮኖሚያዊና ማህበራዊ ሁነቶችን ባስቂኝ ስራዎች ለማፍካት ከተንቀሳቀሱ ጻፊያን መካከል አንዱ አበበ ቶላ አበይቶ ክቸው ነው። ላምባቢያን ባደረሳቸው 3 መጻሕፍቱ አበበ የኢትዮጵያንና የኢትዮጵያውያንን ክፍተቶች በስላቅ በመጽጸት አንዳንዴም በእውነት ለመሙላት ጥረዋል። ጥረቱ ከብዙሃን አድናቆትን ቢያስገኝለትም ያመታት የስደት ኑሮ ምክንያትም ሆኗል። ዛሬ ምሽት ከአበበ ቶላ አበይቶ ክቸው ጋር ስለ ስላቃዊ ስራዎቹ፣ ስለ ስደት ህይወቱና ስለ ቅርብ ጊዜ የማህበራዊ ንቃት እንቅስቃሴ እንጫወታለን። አጫጭር ኪናዊ ዜናዎችና ጥዑም ሙዚቃዎችም ቆይታችንን ያደምቁታል። አበበ ቶላን በአድማጮቼ ስም በማመስገን የምሽቱን መዝናኛ ጀመርን።
እኔም በጣም አመሰግናለሁ እኛ አፍታሙ የዚህ ዝግጅት አካል ስላደረከኝ በጣም ምስጋና ይከፍ ያለ ነው።
የቅርብ ጊዜ አጥናቂዎች የሚያውቁ በማህበራዊ መገናኛዎች ላይ እንቅስቃሴ ባለ የለውጥ አቀንቃኝነት ሚና ነው። ቆየት ያሉት ግን እንደኛ ያሉት ማለት ነው የምናውቅ ኢትዮጵያ ውስጥ ይታተሙ በነበሩ ጋዜጦች ላይ ይወጡ በነበሩ ስላቃዊ ጽሁፎች ነው። ወደ ስላቃዊ ጽሁፎች የተሳብክበትን አጋጣሚና በሱም ለመቀጠል የወሰንክበትን ምክንያት እስቲ በቅድሚያ ባጭሩ አጫውት።
እነዚህ የመጀመሪያው ሽሙጦች፣ ስላቆች፣ ምጸቶች እያልን የምንጽፋቸው ጽሁፎች የነበሩት በተለይ በጋዜጦች ላይ ነበር የሚወጡት። በዛን ወቅት አጋጣሚ ሆኖ የተለያዩ የህትመት ቢኖሩም ቅሉ አቶቹ እንደ በፊት አልነበሩም። የ97 ቆፈን በኢትዮጵያ አቆጣጠር ማለት ነው። የ97 ቆፈን ገና በደንብ ለቀቀበት ጊዜ ነበር እና በርካቶች በፍርሃት ካቶች ደግሞ በተስፋ መቁረጥ መጻፋቸውን ያቋረጡበት ጊዜ ነበር እና እኔ ያንን መጻፍ ጀመርኩኝ። ደግሞ ጊዜው ያስፈራ ነበረ። ጊዜው ስለሚያስፈራ ፈራ ተባይ የተባለ የሚጻፍበት ጊዜ ነበረ እና ያ ስለሆነ ወደ ሽሙጣዊ አጻጻፍ ለመቀየር ተገደናል ማለት ነው። የነበሩትን እውነታዎች የምንገልጸው በሽሙጥ፣ በስላቅ፣ በአግቦ እንዲህ በጎንዮሽ የሚገለጽበት ጊዜ ነበር እና ለዛ ይመስለኛል ያ ጻጻፍ ቀጥሎ እስከ 3 መጽሐፍ ድረስ ታትሟል በነገራችን ላይ እና ወደዛ ሄደው በዛ ምክንያት ነው።
አባይ እንግዲህ የታወቁ ጽሁፎች ተሰባስበው ቀደም ብለ እንደተጠቀሰው በ3 መጽሐፎች ታትመዋል። የአባይ ተኩቻው ሽሙጦች፣ ስላቆችና ምጸቶች ይባላሉ ካልተሳሳትኩኝ። ለስራዎችህ ንሸጣ የሚሆኑ ጉዳዮችን ከየት ነው የምታገኘው? ይሄንን ጉዳይማ መጽሐፍ አለብኝ የሚያስቡልህ ቆስቋሽ ነገሮች የትኞቹ ናቸው?
አብዛኛዎቹ የኑሮ ውድነት ላይ ያጠነጠኑ ነበሩ በወቅቱ። ምናልባትም ዘንድሮ ሲታይ ድንቄም የኑሮ ውድነት የሚያስብሉ ይመስላሉ። በወቅቱ የነበረው ሁኔታ ግን በተለይ የኑሮ ውድነት፣ ይሄ ፖለቲካዊ ቁጥጥሩ፣ አፈናው፣ አምባገነንነት ደረጃው፣ እነዚህ ምናልባት 3 ነገሮች ብንላቸው ያስኬድ ይመስለኛል። ጽሁፎች ውስጥም በብዛት የሚታዩት እነሱ ናቸው እና በተለይ ግን የኑሮ ውድነት በጣም በወቅቱ በርካቶች የተማረሩበት ነበረ። ሌላ የለውጥ ፈላጊነት ስሜትም ማህበረሰብ ውስጥ የሚንጸባረቀውን እየዞርኩኝ ሳይ አይ እችንማ በዚህ መንገድ ልግለጻት እያልኩኝ የምገልጽባቸው ጊዜያቶች ነበሩ። ምናልባት እዚሁ ላይ የአስተዳደር ብልሹነት እያልንም ልንጨምር እንችላለን።
ጽሁፎቹ በወቅቱ የነበረውን መራር ሁነት በሳቅ ለመመከት ያዋልካቸው ይመስለኛል። ይሁንና ለሳቅ የጻፍካቸው ስራዎች ለምሬት ወደሚዳረግ ህይወት ያበቁ ይመስለኛል። ስለ ስደት ህይወት እስቲ ጥቂት አውራን።
እውነት ነው፣ እነዛ ወደ ሳቅ ቀረብ ያሉ ጽሁፎች በሚገርም ሁኔታ በዚህ ጸሐፊ ላይ ይጨከናል በሚያስብል ደረጃ በጣም ነገሮችን እያዋዛው ብገልጽም ነገሩ ግን ጠንከር ብሎ መንግስት ያንንም እንዲሆን አልወደደም ነበር ወቅቱ መንግስትና ለስደት ተዳርጌ ነበር ለስደት በተለየ ቆየሁት ኬንያ ነበር ኬንያ በተለይ ኢስሊ የሚባል አካባቢ ናይሮቢ ውስጥ ማለት ነው ነበር ቆይታ ያደረኩት ወደ 9 ወር አካባቢ ነው የቆየሁት በኬንያ መልካችን ተቆርቆር ማለቱ በጣም የተከፈነ ይመስለኛል ለምንድን ያልከኝ እንደሆነ ኬንያ ውስጥ በጣም አስቸጋሪ ነበር በተለይ ጠየም ጠየም ላላችሁ ለእናንተ አይነት ሰዎች ምናልባት ትንሽ አስቸጋሪ የሆነ ይመስለኛል ፖሊስ በየእርምጃው መታወቂያ ይጠይቅና ከዛ ፔሳ ይላል ፔሳ ደግሞ ገንዘብ ነው በኬንያና በጣም ኢትዮጵያውያን ብዙ መከራ የሚያውበት ነው እነቱን ለመናገር መጠለያችንም ናት ኬንያ ግን ደግሞ በዛው ልክ ደግሞ ብዙ ችግርን የሚያልፍበት ጊዜ ነበር የስደት ጊዜ እኔ ግን እነቱን ለመናገር በጣም ከባድ የሚባል ጊዜ አይደለም ያሳለፍኩት ከዘጠኝ ወራት በኋላ ወደ እንግሊዝ ሄጅ ያለውኝና ደት ብዬ የሚይዘው የኬንያውን ኑሮዬን ነውና በዚህ ሁኔታ ነው ያለፈው በጣም ከባድ የሚባል አይደለም በርካታ ኢትዮጵያውያንም ደግሞ በተለያየ ሁኔታ ግዙኝ ነበረ በርታ አይዞ ይሉኝ ነበረ እዛም ሞኜ ደግሞ ጽፍ ነበረ ኬንያም ሞኜ ፍትህ ጋዜጣ ላይ በወቅቱ በየሳምንቱ የሚታተም ጽሑፍ አሰናዳ ነበረ ከዛ በተጨማሪ ደግሞ ብሎግ ከፍቼ ነበረና ምንም እንኳን በሚገርም ሁኔታ እነዛ ብሎጎች በወቅቱ በመንግስት ሲታፈኑ የነበረ ቢሆንም ኢትዮጵያ ውስጥ እንዳይደርሱ በተለይ አፈና ይደረግባቸው የነበረ ቢሆንም ወደ 18 ጊዜ ተደጋጋሚ ብሎጎችን ስከፍት ነበር ስከፍት ስዘጋ ስከፍት ሲዘጉት በእንደዚህ አይነት ሁኔታ ነበር የስደት ጊዜን ያሳለፍኩት አጥሽ
ስደት ጉዳይ ከተነሳ አይቀር በአንድ ወቅት በማህበራዊ መገናኛ ገጽ በኩል ከኢትዮጵያ መውጣትህን የሚያስቆጭ ጉዳይ እንደሆነ ጽፈ ነበር ምናልባት የጻፊነት ልቦናህና በስደት ዓለም ያገኘው ነገር ተጣርሶብህ የመጣ ቁጭት ይሆን ምን ነበር ምንነሾው
እውነቱን ለመናገር ለኛ አይነት ማህበራዊ ሂስ ላይ ለሚጽፍ ሰው ፖለቲካዊ አስተያየቶች ላይ ለሚጽፍ ሰው ወይም ለሚተችና ለሚናገር ሰው ከሀገር መውጣት በጣም የማይመከር ነገር ነው ከሀገር ስንወጣ ሌላ መልክ ሌላ ባህሪ ሌላ አመለካከት ከእውነታው በጣም የመራቅ ነገር ነው የሚመጣውና ከባህሪ ወጣታ የመሆን ነገር ይመጣል ስለዚህ እውነቱን ለመናገር ቁጭት ቢያድርለት በማንም ላይ አይገርምም እኔ ሰዎችንም አሁንም ቢሆን ሰዎችን እንደዛ አልመክርም ወደ ውጪ እንዲወጡ ጫናዎች ሲኖሩ በታሰርኩ ኖሮ ጠፋተኝነት ሁላ እስኪሰማኝ የደረስኩባቸው ጊዜያቶች ነበሩ ምንም እንኳን በጣም ባስገዳጅ ሁኔታ የወጣው ወይም የተሰደድኩ ቢሆንም ከሂደት በኋላ ግን እንደው እዛው ቆኜ የሚከፈለውን ዋጋ በከፈልኩ ኖሮ ይሻላል የሚል ደረጃ ላይ ደርሼ ነበር ዳልኩህ ይሄ አንደኛ ከእውነታው የመራቅ ነገር ከሀገር በተራቀ ቁጥር ኪሎ ሜትሮቻችን በበዙ ቁጥር ኬንያ ደግሞ የተሻለ ነበር ከኬንያ ደግሞ ሌላ ኪሎ ሜትር ጨምሬ እንግሊዝ ስገባ ከእውነታው የመራቅ ነገር እውነታዎቻችን ወይም ደግሞ ስለሀገራችን የሚኖረን እይታ ማህበራዊ ሚዲያው ብቻ ሲሆን ነገሮች የተዛቡ እንዳይሆኑ ያሰጋይ ነበርና መሰደዴ ወይም ደግሞ ከሀገር መውጣቴ ትክክለኛ ውሳኔ አልነበረም ለካ የሚል ደረጃ ደርሼ ነበር እነሱን ለመናገር
በስደት ህይወት ወቅት በኢሳት ቴሌቪዥን ላይ ዋዛና ቁም ነገር በሚል ርዕስ የሳታየር ስራዎችን ማቅረብ ጀምረህ ነበር ስላቅን በቴሌቪዥን ማቅረብ ያለው መልካም ነገርና ፈተናው ምን ይመስላል
አብዛኛውን ለቴሌቪዥን ሚዲያም አዲስ እንደመሆኔ መጠን በወቅቱ የጽሁፍ አይነት ይዘት ያላቸው ነበሩ አብዛኞቹ ጽሁፎች እነዛን ጽሁፎች መልክ እየሰጡ በቴሌቪዥን የማቅረብ ነገር ነበርና ስላቅን ወይም ደግሞ ሳታየርን ወደ ቴሌቪዥን መስኮት ማምጣት በተወሰነ ደረጃ ከባድ ነው ምክንያቱም ቴሌቪዥን ከነቃሉም እንደሚገልጸው ቪዥዋል ማድረግ ማሳየት ይፈልጋልና ማሳያው ደግሞ ማግኔቱ ከባድ ነው በጽሁፍ ሲሆን ቀላል ነው ስዕላዊ ገለጻ ማድረግ ይቀላል በቴሌቪዥን ግን የሚታየውን ነገር ለማምጣት የሚደረገው ጥረት በጣም ብዙ ጉልበት የሚጠይቅ ነበርና ዋዛና ቁም ነገር አስተውሳለሁኝ ከ10 እስከ 15 ደቂቃ በየሳምንቱ የሚሰራ ዝግጅት ነበር በርካቶች ጥሩ የሚወዱት ዝግጅት እንደነበረ አስተውሳለሁ ነገር ግን ቀላል አልነበረብና ፈታኝ ነው እንቱን ለመናገር በዛ ደረጃ በየሳምንቱ ያን ዝግጅት ማቅረብ ቀላልም ይባል አልነበረም
ይሄንን ነገር ልብ ብለን ካየን በኋላ ነገሩ በእንዱ ከቀጠለ ወደፊት እንዲህ የሚል ማስታወቂያ እንሰማ ይሆናል ብለን እንጠረጥራለን። የኮምፒውተር እውቀት አለ? የፋይሎቹ እንደነሰስ እንዴት እንደሚጠብቁ በደንብ ያውቃሉ? እንግዲህ አስርቶ ይፈልጋሉ። ኢሜሉን ጥርቅም አድርገው በፓስዋርድ መዝጋት ይችሉበታል? ለዚህ የሚሆን ስልጠና ሶስተዋል? እርሶማ በጣም በጣም ያስፈልጉናል። አድራሻቸው የት ነው ብለው እንዳይጨነቁ እርሶ ሳይመጡ እኛ ራሳችን ዛሬውኑ ያሉበት ድረስ ከችንላለን። ድንገት ሳስቡትም አሸባሪ የሚል ማዕረግም ሰጦና እስር ቤት እናስገባዎታለን። የብሔራዊ ደህንነትና መረጃ ከጸረ ሽብር ግብረ ኃይል ጋር በመተባበር
በሀገር ደረጃ አሳዛኝ ነገር ደርሶ በዚህ ሰሞኑስ ምንም ነገር ባልጽፍ ይሻላል፣ ጸጥታ ነው የሚሻለኝ፣ የዋዛውን ነገር በተው ይሻላል ያልክባቸው ቀናት ገጥመው ይሆን?
አዎ፣ ብዙ ጊዜ ቁዘማ ውስጥ የሚያስገቡ ናቸው። እንግዲህ አንዱም ቀደም ካነሳው ጋር የሚሄደው ይሄ ነው። በተለይ ደግሞ በርቀት ስትሆን እንደዚህ የሚያስብል ጊዜ አለ። ነገርየው ተካፋይ አለመሆን እና የሚደርሰው ችግርን በእኔ አገላለጽ በተለመደው ስላቃዊ በአግባዊ መንገድ ለመግለጽ ወይ እያጫዋወቱ ለመግለጽ የማይመቹ ብዙ ፈተናዎችን አሳልፈናል። በተለይ ደግሞ ውጭ ሀገር ሆነን በእንደዚህ አይነት ነገር መግለጽ በሰው ቁስል የሚባል አይነት እንዳይሆን በጣም ያስፈራኝ ነበር። በፊት ሀገር ቤት ሆነን ወይም በሀገር ውስጥ ሆነን በምጽፍበት ጊዜ ራሴ የዛው አካል ስለሆንኩኝ የችግሩ አካል ስለሆንኩኝ እንደ ልቤ ብጽፍ ምንም አይመስለኝም ነበር። እንደ ልቤ በችግራችን ብቀልድ ምንም አይመስለኝም ነበር። ነገር ግን በተለይ ውጭ ሀገር ከወጣው በኋላ ተለያዩ ጊዜ የሚያጋጥሙ በጣም ማቅ የሚያስለብሱ ሀዘኖች በሀገራችን ላይ ያጋጥመዋል። የዛን ጊዜ በሽሙጥና በስላቅ መልኩ አይደለም፣ በማንኛውም መልኩ ቢሆን ለመጻፍ የሚከብዱ ችግሮች ያው እንዳታለፍን ብዙዎች ያውቁታል። አዎ፣ እኔም እንደዚህ አይነት ስሜት ተሰምቶኝ ብዙ ጊዜ ዝም ብዬ በቁዘማ ያሳለፍኳቸው ብዙ ጊዜያቶች ነበሩ። እነሱም ናቸው አይ እንደው እዛው ሆኜ ይሄንን መከራ ራሴን በተካፈልኩት ኖሮ ሲያስብሉኝ የነበሩት አንዱም እነሱ ናቸው። አብትሽ፣
ስለ ቅርብ ጊዜ እንቅስቃሴዎች እንነጋገር። ከቅርብ ጊዜ ወዲህ አቤ ወደ ለውጥ አቀንቃኝነቱ የዞርክ ይመስለኛል። በተለያዩ ሀገራዊ ጉዳዮች ላይ የማህበራዊ መገናኛ ውይይቶችን ትመራለህ፣ አንዳንዴም ስትሟገት አይሃለሁ። የዋዛው ዘመን በይፋ ተዘግቶ ወደ ቁም ነገሩ መጣህ ማለት ነው ወይንስ ወደዚህ ምዕራፍ እንድትገባ ያደረገህ ልዩ ምክንያት ተፈጥሯል? በቅርቡ
እንደው በቅርቡም አይደለም እንዳልኩ አብትሽ፣ በተለይ ውጭ ሀገር ከወጣው በኋላ ዋዛና ቁም ነገርን ከዋዛና ቁም ነገር በኋላ እንዳልኩ ዋዛና ቁም ነገር ፈታኝነት እንዳለ ሆኖ ከዛ ቀጥሎ የራሴን ዩቲዩብ ማቋቋም ችያለሁኝ እና ሀቅና ሳቅ የሚባል ነበር ያቋቋምኩት። እንደውም በርካታ ወዳጆች አረ የታለ ሳቁ እያሉ ይጠይቁኝ ነበረ ለረጅም ጊዜ። አሁንም ቢሆን በተወሰኑ ደረጃ ሙከራዎች ባደርግም ቅሉ ግን እንዳልከው መዘን የሚያደርገው ቁም ነገሩ፣ ሙግቱ፣ ክርክሩ ወደዛ የሚሄድ ነገር መጥቷል። እንግዲህ ከየት መጣ እውነት በይፋ የዋዛው ነገር የሳቁ ነገር ተዘጋው የሚለው አይመስለኝም። እውነቱን ለመናገር እኔ አሁንም ቢሆን ነገሮችን እንደው ድርቅ ከማድረግ ይልቅ እያዋዙ ማቅረቡ አሁንም ይሻለኛል። ነገር ግን አንድ ትልቅ ነገር ምንድነው እንዳልኩ ከሀገር ራቅ በተባለ ቁጥር የሚያጋጥም ችግር አንዱም ችግር ይሄ ነው። በጣም ነገሮችን ኮስተር ብሎ የማየት ነገር ይመጣልና እሱ የፈጠረው ተጽዕኖ ይመስለኛል። ምናልባት አሁን ላለፉት 30 ምናምን ቀናት ኢትዮጵያ ላይ ያለሁት አሁን በደንብ እያከማቸው ነው የሳቅ ስንቅ ለመሰነቅና ለማቅረብ ነገሮችንም ለማዋዛት አሁን ምናልባት ትንሽ አቅም ይኖራል ብዬ አስባለሁኝ። እዚህ ሲኮንና በርቀት ሲኮን በኢትዮጵያ ጉዳይ ላይ የሚጽፍ ሰው በኢትዮጵያ ጉዳይ ላይ የሚናገር ሰው እነቱን ለመናገር በተቻለው አቅም ወደ ኢትዮጵያ ቀረብ ቢል የተሻለ ነው። በሚፈልገው ለዛ በሚፈልገው ሁኔታ ነገሮችን ለመግለጽ ያስችለዋልና ያ ቀደም ያልከው ተሟጋችነት ተከራካሪነትና ደረቅ የማለት ነገር የመጣው ረዘም ያለ ጊዜ ከሀገር መቆየት የሚያመጣው ጦስ ይመስለኛል። አሁን ግን እድሳት ያደረኩኝ ነው ይያስባል።
መልካም አበ ይቅርባ መታት የኢትዮጵያ ሁኔታ ብዙ ሐሳብ ሰጪዎች ብዙጩና የማይደማመጡ ያደረጋቸው ነው የሚል ሐሳብ ይስማል። ጽንፍ በበረታበት አውድ ውስጥ ሚዛን ለመጠበቅ ምን ያክል ፈታኝ ነው? እንዴትስ ያስተናገድከው ነው? አንዳንዴ ሙግቶችን ስትመራ ውይይቶችን ስትመራ ይሄና ማይታረቁ ሰዎችን ለማስታረቅ ወይንም ደግሞ በጣም ጽንፍና ጽንፍ ላይ የቆሙ ሰዎችን ወደ አንድ ለማምጣት ግብ ግብ ስትገጥማ ያለው ምን ያክል ፈታኝ ነው?
በጣም ፈታኝ ነው ለተለ መናገር። እኔ ደጋ መጀመሪያ ሰሞን አንድ እምጠቅሰው እንትን ነበረ በእኔ ኦርቶዶክስ ክርስትና እምነት ተከታይ ነኝና በኦርቶዶክስ ክርስትና የአርሴማ ታሪክ ደስ ይለኛል። ቅድስት አርሴማ ያደረገችው ነገር ገድሏ ሲነገር በሰይጣንና በእግዚአብሔር መካከል እርቅ እንዲፈጠር ጸልያለች ሰርታለች የሚል ገድል አይቻለኝና ይደንቀኛል። እንደውሱ ተሳክቶ ቢሆን ኖሮ ብዬላለሁኝና አንዳንዴ ነው የሷን ሚና ለመጫወት እሞክራለሁ። እንዳልከው የማይታረቁ የሚመስሉ ነገሮችን ለማስታረቅ ሙከራ ማድረግ ቢያንስ መሞከር ተገቢ ነው ብዬ አስባለሁኝ። በጣም ፈታኝ ነው።
አንድ የመጨረሻ ጥያቄ አለኝ። እንግዲህ እንደምታውቀው የኛን መሰናዶ በርካታ ወጣቶች ያዳምጡታል። ኢትዮጵያ የወጣቶች ሀገር ናት። ተሻለች ሀገር እንድትሆን በወጣቶች ቢሞከሩ የምትላቸው መላዎች ምንድናቸው?
እኔ ደጋግሜ የምለው ነገር ወጣቶች መደማመጥ ላይ በጣም ትኩረት አድርገው ሊያስቡበት የሚገባ ነገር ነው ብዬ አስባለሁኝ። ተቃራኒ ሐሳቦችን ለመስማት ተነሳሽነት ሊኖራቸው ይገባል። ሰዎችን ሌብል ያደረጉ ወይም ስም እየሰጡ ከማራቅ ይልቅ ምን አለው ምን ብሏል እያሉ ነገሮችን መመርመር፣ ሰዎችን እያገኙ መሞገት መከራከር፣ ይሄ የመጪዋ ኢትዮጵያ ተስፋ የሆነ ሐሳብ ነው ብዬ አስባለሁኝ። ማንም ሰው የፈለገ ተቃራኒ ሐሳብ ቢኖረው ለማዳመጥ ተነሳሽነት ሊኖረን ይገባል። እኛም ብንሆን ደግሞ የፈለገ ሐሳብ ቢኖረን ለመግለጽ ተነሳሽነት ሊኖረን ይገባል። ከዛ በተረፈ ያለው የጉልበተኝነት መንገድ፣ የጠበኝነት መንገድ፣ የስም መለጠፍ መንገድ ለኢትዮጵያም ለትውልድም ለማንም አይጠቅምምና ከዛ እንውጣ የሚለውን ምክር ቢተላለፍልኝ ደስ ይለኛል። አጣሙ
ደራሲ ጦማሪ የለውጥ አቀንቃኝ አበበ ቶላ አበይቶክቸው ለነበረን ቆይታ በእጅጉ አመሰግናለሁ። መልካም ምሽት ይሁንልህ። ቀሪ ዘመንህም በስኬት እንዲታጀብ እመኝልሃለሁ።
አጣሙ እኔም በጣም ነው ማመሰግነው ቪኦኤ ጋፒና እንደውም አጠቃላይ የዝግጅት ክፍሉንና አንተንም ሁላችሁንም በጣም በጣም ነው ማመሰግነው። እግዚአብሔር ያክብርልኝ።
ማሪ አንድም ብዙም የሆነ የኪነ ጥበብ ሰው ነው። ውብ ሙዚቃዎችን ያቀነቅናል፣ ማህበረሰባዊ ግብ ያላቸውና ተስፋ ሰጪ ግጥሞችንም ይጽፋል። የተለያዩ የሙዚቃ መሳሪያዎችን ይጫወታል ያቀናብራልም። ከወንድሞቹ ጋር ሆኖ የመሰረቱት ማሪ ብራዘርስ ባንድ ያጀባቸው ሙዚቀኞች ቁጥርም ላቅ ያለ ነው። ቀደም ለአድማጮች ከቀረበው 79 አልበምና ለአድማጮች አምሮት በየጊዜው በተለቀቁት ነጠላ ዜማዎች ላይ የሚታከል አዲስ አልበም አቀርቧል። ዛሬ ምሽት አዝማች ስለተሰኘው አዲስ አልበሙና ከሙዚቃ ጋር የተያያዙ ሐሳቦችን ሊያጋራን ፈቅዷል። አብራችሁን ቆዩ። ሄኖክን በእናንተ ከሳምንት ሳምንት መርጣችሁ በመታዳመጡን አድማጮች ስም አስቀድሜ አመሰግናለሁ።
በጣም አመሰግናለሁ።
ስለአዝማች ከመውራታችን በፊት ስለ ሙዚቃ ጅማሬው ጥቂት እናውራ። እናትና አባትህ በሀገር ፍቅር ቲያትር ውስጥ የሰሩ የኪነ ጥበብ ሰዎች እንደነበሩ ሰምቻለሁ። የወላጆችን ፈለግ ለመፈለግ ወይስ የሙዚቃ ስሜትን ለማሸነፍ አለመቻል ነው ወደ ሙዚቃው ዓለም የገፋ?
ተመጋጋቢ ናቸው። ምንድነው እኛ ቤት ውስጥ የነበረ ካልቸር አለ። እነሱ ሁለቱም አርቲስቶች ናቸው። ውሏቸውን ያወራሉ ቤት መጥተው እንደዚህ ሆኖ እሱ አንደኛው ትልቁ ፋክተር ነው። ሁለተኛ ቤተክርስቲያን ውስጥ እኛ በጣም አክቲቭ ነበርን በመዝሙር እንደዚህ በድራማ ሙዚቃ መሳሪያዎችን በመነካካትና ሁለቱ ናቸው እኛን ወደ ሙዚቃ የመሩን። መጀመሪያ አካባቢ እኔ ብዙም አላስበውም ነበር ሙዚቀኛ የመሆኑን ነገር፣ ግን ወንድሞቼም ጋር ቤት ውስጥ እንደዚሁ በጨዋታም በምንም ስናደርገው ቀስ እያለ ወደ ውስጣችን በደንብ እንደገባና የነሱም ተጽዕኖ አለው። በርግጥ ግን ከበባችን ነው አይ ቲንክ በአጠቃላይ ከበባችን ይመስለኛል አስተዳደጋችን በደንብ ወስኝ የገባሁት ያው ሃይ ስኩል ስጨርስ ነው።
እንግዲህ የሙዚቃ ፍላጎታቸውንና ተሰጧቸውን በትምህርት ካሳደጉ የሀገራችን የሙዚቃ ሰዎች መካከል አንዱ ነህ። የያሬድ የሙዚቃ ትምህርት ቤትን ተቀላቅለህ የወርቅ ሜዳሊያ ሁሉ ተሸላሚ ነበርክ በተማሪነትህ። በዛ የተማርከው ግን ጥብቅና ነባር የሙዚቃ ዘርፍ የሚባለውን ክላሲካል ሙዚክ የሚባለውን ዘርፍ ነበረ። አንተ ግን የምትታወቅበት ኮንቴምፖራሪ አሊያም ዘመናዊ ያዘቦት ሙዚቃ በሚባለው ዘርፍ ነው። ሁለቱን እንዴት አድርገህ ለማስማማት ቻልክ? ሽግግሩ ሳይከብድም ነበር ወይ?
ያሬድ ሙዚቃ ትምህርት ቤት እንግዲህ በኢትዮጵያ የሙዚቃ ታሪክ ውስጥ ትልቅ ቦታ ያለውና ግን ደግሞ በታሪክ አጋጣሚ ኢትዮጵያ በመፈጠሩ ያ ትምህርት ቤት ብዙ ታሪክ ቀይሯል። እንግዲህ የክላሲካል ሙዚቃ ትምህርት መሰረቱ ሌላ ነው። አውሮፓዊ ባህል አውሮፓዊ መሰረት ያለው በጣም በረጅም ብዙ ክፍለ ዘመኖች ያስቆጠረ ሰው ብዙ ዘመን ታሪክ በታሪክም በምንም ካየ ነው በጣም ትልቅ ጃንራ ነው ክላሲካል ሙዚቃ። ኢትዮጵያ ውስጥ በታሪክ አጋጣሚ እንዳልኩ ያ ሙዚቃ ትምህርት ቤት ከተፈጠረ በኋላ ምንም አይነት ሌላ አማራጭ የለም። ሰው ሙዚቃን መሰረታዊ የተባሉትን ቤዚክ የሙዚቃ መርሆች ለመማር እዛ ትምህርት ቤት ውስጥ የሚገባ ተማሪ ያንን ክላሲካል ሙዚቃ የመማር ግዴታ አለበት፣ ምርጫ የለውም። ግን ምንድን ነው የምለው ሌላ ዓለም ደግሞ ባህላቸውን ካየ የትኛውንም አይነት የሙዚቃ ምርጫ እንኳን ቢኖራቸው መነሻቸው ክላሲካል ሙዚቃን ማጥናት ነው። ከህፃንነታቸው ጀምሮ የነ ሞዛርትን ቤቶቨንም የኔሎቹንም ሙዚቃ መነካካቱ የማይቀር ነበር። ለውሃልክ ነው የሚታየው ክላሲካል ሙዚቃ። ስለዚህ በአጋጣሚ ደግሞ ኢትዮጵያ ውስጥ ያ ትምህርት መከፈቱ ሁላችንም መሰረታዊ የሙዚቃ እውቀት እንዲኖረን ረድቶናል። ከዛ ባሻገር ግን ሁሉም ሰው ደግሞ የሚያስበው የሚወደው ወይም መሆን የሚፈልገው የሙዚቃ አቅጣጫ ዳይሬክሽን ደግሞ ነበረ። ከዛ አንፃር እኛ ቤት ውስጥ ሲከፈቱ ስንሰማቸው የነበሩት ሙዚቃዎች በአብዛኛው እኔ አባቴ ብዙ ሪከርድ ነበረው የሚሰማቸው ነበሩና እነሱም ተጽዕኖ አላቸው እኛ ላይ። የጃዝ ሙዚቃን ይሰማ ነበር፣ የነ ስቲቪ ወንደርን፣ የነ ቦብ ማርሌን፣ ከአሜሪካ ሙዚቃዎች በቃ በጣም ትልልቆቹን ሙዚቃዎች እንደ ሪፈረንስ የምንጠራቸውን የመስማት እድል እንደገና ኢትዮጵያ ሀገራችንም እነ ጋሽ ማሙድን፣ እነ ጥላሁንን፣ ናስቴርን እየሰማን ያደግነው። ስለዚህ ተቀላቅሎ ያ ደግሞ ለራሳችን የምንፈልገው ደግሞ የምናየው ወደፊት መሆን የምንፈልገው ደግሞ የሙዚቃ አይነት ነበር። ሰው ሁለቱን ማስታረቅ የተቻለው ምንድን ነው እንዳልኩ ነው ክላሲካል ባክግራውንድ መማር የትም እንዳትሄድ አይገድብህም። ስለዚህ በምርጫዎች መሃል ደግሞ ያኛው መሰረት የሆነውን እውቀት አስጨብጦ ከዛ የፈለግንበትን ማቅጣጫ መሄድ ችለናል። ክላሲካል የመቀጠልም ሀሳብ ነበረኝ፣ ግን በብዙ ነገሮች በሩ የጠበበ ነው። ክላሲካል ሙዚቀኛ ሆነ ፉል ታይም ብቻ የመጫወት እድሉ ከካልቸርም አንጻር ኢትዮጵያ ውስጥ የክላሲካል ሙዚቃ አቀባበሉ እንደገና ብዙ ጣውረድ አለው። ብቻ እሱም ብቻ ደግሞ ምርጫ አርጋ ዲሲፕሊንድ መሆን ደግሞ ሌሎቹም ደግሞ የምትወዳቸው ሙዚቃዎች ደግሞ የሚከለክል ነገር አለና አቅጣጫ የመምረጥ ጉዳይ ነው እንጂ ብዙም ከባድ አይደለም። ከሁለቱ ሺፍት ማድረግ ማለት ነው። እንባናሳቅ ተደባልቀው እናውቃለን ቀምሰናቸው
አሁኑ አዲስ አልበምህ አዝማች ውስጥ የተካተቱ ሙዚቃዎችን ጨምሮ በርካታ ስራዎችህ ማህበረሰባዊ ወይንም ሀገራዊ ግብ ያላቸው አይነት ናቸው። ፍቅርን፣ ሰላምን፣ ሰብአዊነትን፣ ተስፋ ለማቁረጥን በተለያዩ ቀለሞች ተሰብካለህ። ሙዚቃዎችህ በእነዚህ ርዕሰ ጉዳዮች ላይ እንዲያተኩሩ ለምንድን ነው የፈለከው?
በጣም ጥሩ ጥያቄ ነው አብታሙ። መጀመሪያ ሙዚቃ ቱል ነው ስለ ከሰው ኢሞሽን ጋር ከሰው ስሜት ጋር ከሰው መንፈሳዊ ነገር ጋር የተያያዘ ነገር ነው። እንላቀቅ እንኳን ብንል አንለቀውም በአንድም በሌላም። ወይ መዝሙር እንሰማለን ወይ ዘናም ያደርገንን ሴኩላር የሆነ ነገር እንሰማለን። ለኔ የሚሰጠኝ ትርጉም እንደሆነ አስተዳደጌ እንዳልኩ አርቲስት አባትና እናት ቢያሳድጉንም ከህፃነታችን ጀምሮ ቤተክርስቲያን ውስጥ ነው ያደግነው እኔም ወንድሞቼ። በሞራልም በመንፈሳዊ ነገራችን ላይ ሙዚቃ በጣም ትልቅ ቦታ አለው። መዝሙር እየዘመረን በመጽሐፍ ቅዱስ እያነበብን ያደግነው ሰው እነዛ እሴቶች እነዛ ከመጽሐፍ ቅዱስ ያገኘናቸው ኮንተንቶች ለህይወት መርህም እንዳመለካከትም እንደሰብእናም ቀርጸውናል። ሶኔ ሙዚቃዬ ወደ ሙዚቃ ስመጣ ለሌ የምችለው ላካፍል የምችለው ልናገር የምችለው ማንኛው መልእክት በዛ ውስጥ የተቃኘ ነው። ስለዚህ ለኔ ኮንሺየስ የሆነ ከሰው አይምሮ ጋር ከሰው ልቦና ጋር የተገናኘ ነገር ላይ በጣም አትኩሬ እየሰራለሁ። ነሰሰርሊ መዝሙር ወይም ዘፈን ላይባል ይችላል፣ ግን ዲፕ ኢንሳይድ የሰውን መንፈስ ያነቃል በመጽሐፍ ቅዱስ ተቃርቶ ማለት ነው። ስለዚህ ነው መልእክት በየሳስብ ፍቅርም ሊሆን ይችላል፣ ትዳርም ሊሆን ይችላል፣ አገራዊ ጉዳይም ሊሆን ይችላል። መነሻዬ ሁሉ ግዜ ከሞራል ከመንፈሳዊነት አንጻር ነውና እሱ ነው ይመስለኛል ይሄን የናይት ቅርጽ እንዲኖረው ያደረገው ሙዚቃዬ።
ይሄን ርዕስ ካነሳነው አይቀር ባዝማች አልበም ውስጥ ፍቅር ሀገር የለውም እውነት ሸክላ ሰሪው የሚሉ ሙዚቃዎችን በመሰማበት ሰዓት ሞጋሽነትንም እሰማለሁ ይታየኛል። በተወሰነ መንገድ ግብረገብና ሃይማኖታዊ መሰረትን መዳሰሳቸው አልቀረም። መሰል ርዕሰ ጉዳዮችን በዚህ ወቅት ማንሳት በተለይ ባሁን ወቅት ላንተ አስፈልጊ ነው እንድትል ያደረጉ ምክንያቶች አሉ? ሙዚቃ ዘመንን የሚዘክርበት ወይንም ለዘመኑ አስፈልጊ የሚላቸውን ርዕሰ ጉዳዮች የሚያነሳበት አሰራር የተለመደ ነው? ላንተ በእነዚህ ርዕሰ ጉዳዮች ላይ እንዲያጠነጥን ይሃል በእነሱ የመፈለግ ምክንያት ምንድነው?
እውነት ለመናገር እነዚህ ዘፈኖች ከሶስት አመት በላይ ናቸው እኔ ጋር። እንደው ዘመኑን መሰለ እንኳን ቢባል እንደ አርቲስት ወይም እንደ ጥበብ ሰው ቀድሞ የመመለከት ወይም የማየት ወይም የመገንዘብ ጉዳይ ሊሆን ይችላል እንጂ ታይም ናቸው ወይም ከታይሙ ጋር ያሉ ብዬ ጻፍኩት አንድም ዘፈን የለም። ግን ከዚህኛው አልበሜም በፊት 79 ላይም ያሉት መልእክቶች እንደውም ብዙ ልጆች ጓደኞቼ ይነግሩኛል አሁን ያለውን ዘመን የሚመስሉ ዜማዎች አሉ። እንደውም ካዝማች ይልቅ በ79 ምንድነው እንዳልኩ ነው እይታዎች አንድ አርቲስት ለኔ መሪ ነው ብዬ ነው ማምነው። አርቲስት መምራት ነው ያለበት ቀድሞ ማመላከት ማየት ይችላል ብየናል። ሁላችንም ውስጥ አለ እንዴት እንደምናወጣው ነው ልዩነት ሊሆን የሚችለው እንጂ ሁላችንም ውስጥ ያሉትን ሐሳቦች ነው። ግን ደግሞ በወቅቱም ሆነም አልሆነም መባል ያለባቸው ከኛ ማህበረሰባዊ ትግር ደስታ ሀዘን ጉዞ ጣውረዱ ጋር የሚሄዱ ነገሮች መባል አለባቸው። እኔ ለህዝቤ ነው በዛ ቅኝት ውስጥ ሆኜ ነው ብዙ ጊዜ የምሰጠው።
አብረን ስላመሸን በእጅጉ ደስ ብሎናል። አብታሙ ስዩም በመስተንግዶው፣ ኤልያስ አስማረ ደግሞ በቅንብሩ አብረናችሁ ነበር። የሳምንት ሰው ይበለን። Yeah.